የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ቀጣዩ ርዕሳችን ወደ አንድ የቴክኖሎጂ ባለሙያ ይወስደናል። በርካቶች ተሰማርተውባቸው ከነበሩ የሥራ መስኮች በኮቪድ-19 ቫይረስ መስፋፋት ምክንያት ተፈናቅለዋል። እንዲህ ያለው ጊዜ የሥራ መስክ ምርጫቸውን ዳግም ሊያጤኑት እንደሚገባ አመላካች ነው ሲል የዛሬ እንግዳችን ይሞግታሉ። በተለይ ደግሞ የቴክኖሎጂውን መንደር ቢቀላቀሉ በርካታ ወጣቶች ለተሻለ የሥራ ዋስትናና ገቢ ሊበቁበት የሚችሉበት ዕድል የላቀ እንደሆነ ይመክራሉ። እንግዳችን ለ14 ዓመታት በዚህ በዩናይትድ ስቴትስ የመረጃ ቴክኖሎጂ ባለሙያ ሆነው የሰሩት የኢቫንጋርድ ቴክ ባለቤት አዱኛ በቀለ ናቸው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው በሙያው ያገለገሉባቸው የእውቀት ተቋማት ከሚዘረዝሩበት ነው።
Maryland University website, Marriott Foundation website, which in the application which መጨረሻ ላይ ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የDHS.gov ዌብሳይት የራሴ ኤጀንሲ ደግሞ ፎርም አረኩና ኢቫንጋሪ ቴክኒክ እንደዚሁ ኮንሰልታንት ዌብ አፕሊኬሽን ቢልዲንግ ሶፍትዌር ቢልዲንግ ሞባይል አፕሊኬሽን ቢልዲንግ ዲጂታል ማርኬቲንግ ምን አመኔ የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራዬ እሱ ላይ ነው።
አዱኛ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ-19 ምክንያት ስራ አጥተዋል። ትውልደ ኢትዮጵያንም ከነዚህ መካከል ይገኙበታል። ይሄ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዞሩ የሚገባበት ሰዓት ነው ብለህ እንደምታምን ይስማኛል። ይሄንን የምትልበት ምክንያቱ ምንድነው?
ለዚህ ዋናው ምክንያት ምንድነው መሰለህ? በስራ ማጣትን ያስከስ ተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት ራሱ እያየነው ነበር። ቴክኖሎጂ ፊልድ ላይ የሌላችሁ ሰዎች ስራቸው አውቶሜትድ የሆነ ነው፣ ቴክኖሎጂ እየተቀየረ ነውና ወደ ቴክኖሎጂ ፊልድ መግባት አለባችሁ የሚለውን በጣም ለበርካታ አመታት ሲባል የነበረ ነገር ነበርና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንተለጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎች እና መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜቲ እየተደረጉ ሪፕላይ ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተህ ስራ መስራት ካለብህ መስራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በርግጥ ወደ ቴክኖሎጂ እንደ ሌሎች ሀገሮች እንደ ኢንዲያኖች ወይም እንደ ኤዥያኖች ኢቭን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። ያ ደግሞ እኛ ኮሚኒቲ ከተጠቂ ከሚሆኑት ዋናዎቹ ኮሚኒቲስ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ።
ከአንዳንድ ትውልድ ኢትዮጵያን ጋር በነበረኝ የቀደመ ቆይታ ወደ ቴክኖሎጂ ቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አቅማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉን ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ?
ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለውን ነገር ለማስረዳት ሁልጊዜ የምንጠቀምባት ነገር ምንድን ነው መሰለህ? ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ወስድበታል እስኪረዳው ድረስ። ስድስተኛ ክፍል አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አእምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ። ስድስተኛ ክፍልና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት፣ ዌብ ዴቨሎፕመንት፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስላልሆነና በስድስተኛ ክፍል አእምሮ መረዳት የምትችለውን ስለሆነ። ከባድ ነው ለእኔ ልረዳው አልችልም የምትለዋ ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ 12ኛ ክፍል ደረጃ ተምሮ ያለው ምክንያታዊ ያልሆነ ነው ማለት ትችላለህ። ከኢኮኖሚካሊ ሬዲ አይደለሁም የቴክኖሎጂ ትምህርት ለመማር። ይሄኛውስ ምክንያት ሊሆን ይችላል? ይሄኛው ምክንያት ሊሆን አይችልም። ለምን? ለምን ሃርቫርድ አስገባም? ለምን ኤምአይቲ አስገባም? ለምን የፈለክበት ትምህርት ቤት አስገባም? ዛሬ ላይ ስለ ኮምፒውተር ሳይንስ እነሱ የሚያስተምሩን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ አሉ ኮርሶቹ እና ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ 10 ብር 15 ብር እየከፈልክ ኮርሶቹን ማግኘት ትችላለህ። አይኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም። ምክንያቱም ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘነው ምንድነው? የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል፣ አልችለውም፣ ለኔ አይደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናዋ ምክንያት እንጂ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ከፍርሃት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው። እና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው። ልክ እንደ ቋንቋ እንደመማር።
ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎችና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያን ወጣቶችስ ተመሳሳይ ድሎችን የሚያገኙበት ዘዴ አለ ወይ? ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር
አለ? ይሄኛውም ትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት እንችለው የሚችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ፣ ለምሳሌ ፊሊፒንስን ብናይ፣ ኢንዲያን ብናይ፣ ቻይናን ብናይ፣ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ ኢትዮጵያ አሜሪካ ውስጥ ያለ ሰው ቀጣሪ ሰው ዌብሳይትን እንዲሰራለት ብቻ ነው እንጂ የሚፈልገው ኢንዲያ ሆነ ስራ፣ ከካምቦዲያ ሆነ ስራ፣ ከኢትዮጵያ ሆነ ስራ፣ ከናይጄሪያ ሆነ ስራ ሎኬሽን ምንም ማተር አያደርግም። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳት እንጂ 2018 ላይ 10 ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ። 10 ሚሊዮን ሰው አማካይ ገበያቸው $26,000 እንግዲህ በኢትዮጵያ ብር አምጣውና ወቅ ምን ያህል እንደሆነ ይኸው። በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ $250 ቢሊዮን ነው። ቡና ለኢትዮጵያ ያስገባው ገቢ $2 ቢሊዮን ነው። እንግዲህ ከቡና ስንት እጥፍ ማለት ነው? 100 እጥፍ ገቢ ኢንዲያ ሆነው በቴክኖሎጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡት። 1 ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። 1000 ሰው ቢሰራ፣ 5000 ሰው ቢሰራ፣ 10000 ሰው ቢሰራ አቨሬጅ ኢንካም $25,000 ሆኖ ትልቅ የስራ መፍጠሪያ እድል ነው። የናይጄሪያ ይህንን አድቫንቴጅ እየወሰደች ነው ከአፍሪካ። ቱኒዚያ ይህንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይህንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል። በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ፣ fiverr.com። አፕወርክ የሚባል ሳይት አለ፣ upwork.com። አውስትራሊያ ከአውሮፓ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው።
ድኛ በቀለ የመረጃ ቴክኖሎጂ ባለሙያ፣ የቫንጋርድ ቴክ ድርጅት መስራች፣ ለአሁኑ በአድማጮች ስም እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ።